amma walitti deemulutti nagaatti bula.
ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ 14 2014 ዓመተ ምህረት ዝግጅታችን ጀመረ። እናስተርልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። የኢትዮጵያ መንግስት ሰራዊቱ ባለበት እንዲጸና አዘዘ። በኢትዮጵያ ኮቪድ-19 አንሰራርቷል።
ባለፉት 7 ቀናት ውስጥ በተደረገ ምርመራ ወደ 8511 ሰዎች ኮቪድ ቫይረስ ተገኝቶባቸዋል። 34 ሰዎች ህይወታቸውን አጥተዋል።
ዶክተር ሊያ ታደሰ የጤና ጥበቃ ሚኒስትር ናቸው። ዘገባውን በአብይ ርዕስ ይዘናል። የምስራቅ ኢትዮጵያ ጸጥታና ደህንነት ጉዳይ ዘገባለን። ይህንንና ሌሎችንም ዘገባዎችን በመጽሔት ይዘናል። ዝግጅቶቻችንን ዌብሳይታችን ላይና በፌስቡክ ላይቭ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሩ ኤልያስ አስማረ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ናቸው። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የመከላከያ ሰራዊት በምስራቅ አማራና አፋር ክልሎች ከህዋት ኃይል ንጻ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን መንግስት አስታወቀ። ትዕዛዙን በዛሬው መግለጫቸው ያሰሙት የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የዘመቻ ለህብረ ብሔራዊ አንድነት በአሸባሪው ኃይል የተወረሩ አካባቢዎችን ንጻ በማውጣት የመጀመሪያውን ግብ አሳክቷል፣ በዚህም ተልእኮውን አጠናቋል ብለዋል። መንግስት ይህን ትዕዛዝ ያስተላለፈው በተለያዩ ምክንያቶች መሆኑን ያስታወቁት ሚኒስትሩ ዶክተር ለገሰ ቱሉ አንደኛው ምክንያት ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ እንዲሁም ሊወነጀልበት ከታቀደው የዘር ማጥፋት ሴራና ወጥመድ ውስጥ ላለመውደቅ ጥንቃቄ ማድረግ አስፈላጊ ሆኖ በመገኘቱ መሆኑን በመግለጫቸው አብራርተዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በመንግስት መግለጫ ዙሪያ ከህዋት ወገን የተሰጠ ቀጥተኛ ምላሽ የለም። መግለጫውን የተከታተለው ኬኔዲ አባተ ዝርዝሩን ይዟል።
የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ በቴሌቪዥን የቀጥታ ስርጭት ቀርበው በሰጡት መግለጫ የመከላከያ ሰራዊት በመስራቅ አማራና አፋር ክልሎች አሸባሪ ብለው ከገለጹት የህወሓት ኃይል ንጻ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን ገልጸዋል። መንግስት እንዳስፈላጊነቱ በቀጣይነት እርምጃ መውሰዱን እንደሚቀጥልም ነው የተናገሩት።
የመከላከያ ኃይላችን በዘመቻ ለህብረ ብሔራዊ አንድነት በምስራቅ አማራና አፋር አካባቢዎች በአሸባሪ ኃይል የተወረሩ አካባቢዎችን ነጻ በማውጣት የመጀመሪያውን ግብ አሳክቶና ተልእኮውን አጠናቆ አሁን የያዛቸውን አካባቢዎች አጽንቶ እንዲቆይ ታዟል። አሁናዊ የጠላት ሁኔታ ግምገማ የሚያሳየው የጠላት መሻት ፍላጎትና የማድረግ አቅም ክፉኛ ተመቷል። እንደዚያም ሆኖ ይህ የጠፈርታ ኃይል ዳግም ፍላጎቱ እንዳይቀሰቀስ መንግስት አስፈላጊ ናቸው ብሎ ያመናቸውን እርምጃዎች በጥናት ላይ ተመርኩዞ በቀጣይነት እርምጃ የሚወስድ ይሆናል።
የመከላከያ ሰራዊት የያዛቸውን አካባቢዎች አጽንቶ እንዲቆይ በመንግስት ትዕዛዝ የተላለፈበትን ምክንያት ሲገልጹም 3 ነጥቦችን ያነሱ ሲሆን ከነዚህ መካከል አንዱ ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ መሆኑን አብራርተዋል።
ለዚህ መሰረታዊ ውሳኔ ምክንያት የሆኑ መነሻዎች አንደኛው ከዚህ በፊት በትግራይ ክልል ካጋጠሙ ችግሮች መማር አስፈላጊ ሆኖ በመገኘቱ ነው። ይህም ማለት በመከላከያ ሰራዊታችን የሰሜን እዝ ላይ የሽብር ቡድኑ ክደት ፈጽሞ ሰራዊታችን ላይ ጥቃትና አጸያፊ ድርጊት ሲፈጽም ይከላከለናል፣ አይውጣብን ያሉ ብሎ ተማጽኖ ያቀረቡ የተለያዩ የህብረተሰብ ክፍሎች ሰራዊታችን ይህ ጥቃትና አጸያፊ ድርጊት ሲፈጸምበት መከላከል ቀርቶ ድርጊቱን ያላወገዙ ሆኖ በመገኘታቸው በሰራዊታችን ላይ የተፈጸመበትን ክህደት ለመቀልበስ ወንጀለኞችን ለህግ ለማቅረብና የተዘረፉትን ንብረቶች ለማስመለስ በክልሉ ህግ ለማስከበር እንቅስቃሴ ባደረገበት ጊዜ በመጀመሪያ አካባቢ የተባባሪነት መንፈስ ከህብረተሰቡ ቢታይም የኋላ ኋላ ግን በተለያዩ የህብረተሰብ ክፍሎች ሰራዊታችን እንደገና ከኋላ በመወጋቱ እንዲህ አይነቶቹን ተመሳሳይ ችግሮች ዳግም እንዳጋጠሙና ከዚህም ሰራዊታችን ተጠበቅና በተጠና መልኩ ሰራዊቱ እርምጃዎችን እንዲወስድ ለማድረግ በማለም ነው።
ሚኒስትሩ ሁለተኛ ምክንያት ብለው የገለጹት ደግሞ ህወሓት በጦርነቱ ተገድለዋል ያሏቸውን ሰዎች አስከሬን በጅምላ በመቅበር በትግራይ ክልል የዘር ጭፍጨፋ ወንጀል ተፈጽሟል በማለት መንግስትን ተጠያቂ ለማድረግ እየተዘጋጀበት ነው ባሉት ሴራና ወጥመድ ውስጥ ላለመግባት እንደሆነ ነው የጠቆሙት። ሶስተኛው ምክንያት ደግሞ በክልሉ የሀገርን አንድነትና ሰላም ለአደጋ የሚዳርግ ተግባር ተፈጽሟል ተብሎ ከተሳበ መከላከያ ሰራዊቱ በማንኛውም ጊዜ ወደ ክልሉ የመግባት ህገ መንግስታዊ መብት ስላለ እንደሆነ አብራርተዋል። በምዕራብ አማራ ያለውን ወታደራዊ እንቅስቃሴና የመንግስትን ቀጣይ አቅጣጫ በተመለከተ ወደፊት እንደሚገለጽም ያነሱት ዶክተር ለገሰ በኦሮሚያ ክልል የተለያዩ አካባቢዎች መንግስት ኦነግ ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ኃይል ላይ የሚወስደው እርምጃ እንደሚቀጥል ተናግረዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በመንግስት መግለጫ ዙሪያ ከህወሓትና ከኦነግ ሸኔ ወይም ራሱን የኦሮሞ ነጻነት ሰራዊት ከሚለው ወገን የተሰጠ ቀጥተኛ ምላሽ ሸለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተባበሩት መንግስታት ድርጅት በኢትዮጵያ ታሰሩብኛል ካላቸው ሰራተኞች መካከል አንድ ሰራተኛና የሳቸው ጥገኛ የሆኑ ሌላ አንድ ሰው ባለፉት ሁለት ቀናት ውስጥ ከእስር መለቀቃቸውን ዛሬ በሰጠው መግለጫ አስታወቀ። ይህን ያስታወቁት የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ፈራሃን ሀቅ ናቸው። ቃል አቀባዩ ዛሬ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ የሰራተኞች ጥገኛ የሆኑ አንድን ሰው ጨምሮ 10 የድርጅቱ ሰራተኞች አሁንም ታስረው እንደሚገኙ ገልጸው ሰዎቹ እንዲፈቱ በመጠየቅ የምናሰማውን ጥሪ አሁንም እንቀጥላለን ብለዋል። በከፊል ራስ ገዝ በሆነችው የሶማሌ ፖንትላንድ በሚገኙ 2 የጸጥታ ኃይሎች ቡድን መካከል በቦሳሳ ወደብ ለሁለት ቀናት ሲካሄድ የነበረው ግጭት በተደረገው የተኩስ አቁም ስምምነት መቆሙን የፖንትላንድ ባለስልጣናት ትናንት በሰጡት መግለጫ አስታወቁ። ግጭቱ የተነሳው ባለፈው ማክሰኞ በአንድ ወቅት በዩናይትድ ስቴትስ የጸረ ሽብር ኃይል ይደገፍ በነበረው በፖንትላንድ የደህንነት ኃይሎች ቡድን ወይም PCF እየተባለ በሚታወቀውና በግዛቲቱ መደበኛ የደህንነት ኃይል መካከል ለሳምንታት በተፈጠረው አለመግባባት እንደነበር ተገልጿል። የሶማሌ ፖንትላንድ ፕሬዝዳንት የPCF ሐላፊን ኮማንደር መሐመድ ዑስማን ዳዮን እንደ አውሮፓ አቆጣጠር ህዳር 24 ለማባረር መወሰናቸው ትልቁ የተቃውሞ መነሻ መሆኑን ተመልክቷል። የተኩስ አቁሙ ስምምነት የተደረሰው በአገር ሽማግሌዎች አስተራቂነት እንደሆነም ተጠቅሷል። ከአይን ማኞችና የህክምና ባለሙያዎች የተገኘው መረጃ በግጭቱ ቢያንስ 14 ሰዎች መሞታቸውንና ወደ 63 የሚደርሱት ደግሞ መቁሰላቸው ተነግሯል። PCF ቀደም ሲል በዩናይትድ ስቴትስ እየተደገፈ የአልሻባብና የእስላማዊ መንግስት ተዋጊዎችን ሲዋጋ የቆየ ልዩ የደህንነት ኃይል መሆኑን በዘገባው ተገልጿል። ናይጄሪያ የአገልግሎታቸው ጊዜ ሊያልፍ የተቃረበ 1 ሚሊዮን የአስትራዚንካ የኮቪድ-19 ክትባት መድኃኒቶችን ማሰጎዳን ትላንት ረቡዕ በተሰጠ መግለጫ አስታወቀች። የናይጄሪያ መሰረታዊ የጤና አጠባበቅ ልማት ተቋም ኃላፊ ፈይዘል ሻሄቢ የጤና ባለስልጣናት ያንን ከማድረግ ውጪ ምንም አማራጭ አልነበራቸውም ብለዋል። ኃላፊው በመግለጫቸው የበለጸጉ አገሮች ለናይጄሪያ መድኃኒቱን የሰጡት ብዙ ጊዜ አከማችተው ካቆዩ በኋላ የመጠቀሚያቸው ጊዜ ሊያበቃ ሲቃረብ ነው ብለዋል። 206 ከሚጠጋው የናይጄሪያ ህዝብ የተከተበው 2% ብቻ መሆኑ ሲገለጽ የጤና ባለስልጣናቱ እስከ ሩብ የሚደርሰውን ህዝብ እስከ መጪው የካቲት ለማስከተብ ማቀዳቸውን ተናግረዋል። ምንም እንኳ ክትባት መድኃኒቶችን ለመውሰድ ማንገራገር ቢኖርም የተከተቡ ሰዎች ብዛት ባለፈው ሳምንት ውስጥ በጥፍ እየጨመረ መምጣቱ ተመልክቷል። ፈጣን ተስፋፊነቱ የተነገረለት አዲሱ የኦሚክሮን ቫይረስ ዝርያ ባለፈው ዳር ከታየ ወዲህ ለኮቪድ-19 የተጋለጡ ሰዎች ቁጥር ባለፉት 2 ሳምንታት ውስጥ በ500% መጨመሩ ተነግሯል። በዚህ ሳምንት ማክሰኞ ብቻ ወረርሽኙ ከተከሰተ ወዲህ ለመጀመሪያ ጊዜ በአንድ ቀን ውስጥ 2123 ተጋላጮች መመዝገባቸውም ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የአፍሪካ በሽታዎች መከላከልና መቆጣጠሪያ ተቋም አፍሪካ CDC አመት በዓል በተቃረበበት በዚህ ወቅት በአህጉሪቱ የተመዘገበ ያለው አዲሱ የኮቪድ-19 ስርጭት አሳስቦኛል አለ። የማዕከሉ ዳይሬክተር ጆን ኒኬንጋንሶንግ የአፍሪካ ሀገራት ክትባት ላይ አስገዳጅ ደንብ እንዲያወጡ እየገፋን እንገኛለን ብለዋል። የመሐመድ የሱፍን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
በትላንትናው ዕለት ፕሬዝዳንት ጆ ባይደን በከፍተኛ ሁኔታ እየተሰራጨ የመጣው ኦሚክሮን የተሰኘውን የኮቪድ-19 ዝርያ ለማሸነፍ 3 መሳሪያዎች አሉኝ ሲሉ ተናግረዋል። አስተዳደራቸውም ለሆስፒታሎች የሚያደርገውን ድጋፍ እንደሚጨምር እንዲሁም የክትባት አቅርቦትን ለማስፋፋትም ከግማሽ ቢሊዮን በላይ ነጻ መመርመሪያዎችን እንደሚያቀርብም አስታውቋል። ፕሬዝዳንቱ ሰዎች እንዳይደናገጡም አበረታተዋል።
ሙሉ ለሙሉ ክትባቱን ካልወሰዳችሁ በርግጥም ስጋት ሊገባችሁ ይገባል። ለበሽታው በከፍተኛ ሁኔታ ተጋላጭ ናችሁ ማለት ነው። ከታመማችሁም ለቤተሰቦቻችሁና ለጓደኞቻችሁ በሽታን ታሰራጫላችሁ። ያልተከተቡ ሰዎች በበሽታው የመሞትና በጽኑ ህሙማን ክፍል የመግባት አደጋ ስጋት በከፍተኛ ሁኔታ ሊቀይሩት ይችላሉ። ባለፉት ብዙ ወራት ውስጥ በዚህ በሽታ ህይወታቸው ያለፉ ሁሉም ሰዎች ማለት ይቻላል ያልተከተቡ ናቸው። ከተከተቡት ብዙ ሚሊዮን አሜሪካውያን ማከል አንዱ ከሆኑና በተለይም 3ኛውን የማጠናከሪያ ክትባት ከወሰዱ እርሶ እንብዛም መጨነቅ የለብዎትም።
ፕሬዝዳንት ባይደን ታዲያ 40% የሚሆኑ አሜሪካውያን ባለመከተባቸው በአስተዳደራቸው ላይ ስለደቀነው ፈተናና እነሱን እንዲከተቡ ለማበረታታት ያለውን ሁኔታም አልደበቁም።
Unvaccinated are responsible for their own choices.
ልብ ይበሉ፣ ያልተከተቡ ሰዎች ለራሳቸው ምርጫ ኃላፊነት ይወስዳሉ። እነዚህ ምርጫዎች በኬብል ቴሌቪዥኖችና በማህበራዊ ሚዲያዎች ላይ በሚሰራጩ ሐሰተኛ ዜናዎች ምክንያት የተጋጋሉ ናቸው። እነዚህ ኩባንያዎችና ሰዎች የራሳቸውን ደንበኞች ህይወት ሊቀጥፉ የሚችሉ ሐሰተኛ ዜናዎችን በማራገብ ገንዘብ እየሰሩ መሆኑን ታውቃላችሁ። ይህ ስተትና ኢሞራላዊ ነው። ከነዚህ ሐሰተኛ ዜናዎች ገቢ የሚያገኙና የሚያራግቡ ወገኖችን አሁኑኑ ተውስል ጥሪ አቀርባለሁ።
ከሰሞኑ ያልተጠበቀ ክስተት የተፈጠረ ሲሆን የቀድሞው ፕሬዝዳንት ዶናልድ ትራምፕ 3ኛ ዙር ክትባቱን መውሰዳቸውን ይፋ አድርገዋል። ይህን ተከትሎም በተከታዮቻቸው ዘንድ ውግዘት ደርሶባቸዋል። ባይደን ታዲያ ይህን በተመለከተ እንዲህ ብለዋል።
እኔና እሱ አንድ የምንስማማበት ነገር ቢኖር 3ኛው ዙር ክትባት ነው። ይህን ክትባት የወሰዱ ሰዎች በደንብ የተጠበቁ ናቸው። ስለዚህ እነሱን ተቀላቀሉ፣ እኛን ተቀላቀሉን።
ባለም ዙሪያ ብዙዎች ምንም ክትባት ባላገኙበት ሁኔታ ሰዎች 3ኛ ዙር ክትባት እንዲወስዱ የሚደረገው ቅስቀሳን ብዙዎች ይተቻሉ። በትላንትናው ዕለት ዋን ካምፔን የተሰኘው የጤና ፖሊሲ ቀስቃሽ ተቋም እዚህ ሊገባደድ የቀናት እድሜ በቀረው አመት ማብቂያ ላይ ካለም ህዝብ ውስጥ 40% የምናስከትብበት ምንም አይነት መንገድ የለም ያሉ ሲሆን፣ በተለይም አነስተኛ ገቢ ያላቸው ሀገራት ክትባት አግኝተው ከበለጸጉት ሀገራት እኩል ለመሆን 10 አመታትን ይፈጃሉ ብለዋል። የዋን ካምፔን አስተዳደር ቶም ሃርት
We are absolutely not winning the global war against the pandemic.
ወረርሽኙን በዓለም አቀፍ ደረጃ እያሸነፍነው አይደለም። ለዚህ ደግሞ ኦሚክሮን ማረጋገጫ ነው። ዴልታም የመጀመሪያውም የኮቪድ ቫይረስ ይህንኑ አረጋግጦልን ነበር። የዓለም አቀፍ አመራር ችግር በአገራት መካከል የተቀናጀ አመራር አለመኖርና በመሪዎች ዘንድ ያለው እኔ ልቅደም አመለካከት ባለፉት ጥቂት አመታት የታየ ሲሆን፣ ይህም ወረርሽኙ የሰዎችን ህይወት እየቀማ ይቆያል ማለት ነው። ምን መደረግ እንዳለበት ግልጽ ነው። ብሔራዊ የሆነ ስልት ብቻ ነው የሚያስፈልገው።
ታቾች ታዲያ የበለጸጉት ሀገራት ክትባት እያከማቹ ነው ሲሉ ይወቅሳሉ። ማክሰኞ ዕለት ፕሬዝዳንት ባይደን ዩናይትድ ስቴትስ የመተንፈሻ ማገዣ መሳሪያዎችን፣ ቬንቲሌተሮችንና ሌሎች አጋዥ መሳሪያዎችን ማጠራቀሟን በተመለከተ የተከላከሉ ሲሆን ለሆስፒታሎች አስፈላጊ ናቸው ብለዋል። በዚህ ሳምንትም አሜሪካውያን የቫይረሱ ስርጭት ስጋት ላይ ያተኮሩ ሲሆን፣ ይህን ተከትሎም ባይደን ዜጎቻቸውን ያጽናኑ ጥረዋል።
You're frustrated. We all want this to be over.
ሁላችንም ይሄ ነገር እንዲያበቃ እንፈልጋለን። ነገር ግን አሁንም እሱ ውስጥ ነን። ይሄን የምለው ከልቤ ነው። እንደ ተሰለቻቻችሁም አውቃለሁ። ይሄ ወሳኝ ወቅት ነው። ከበፊቱ የበለጡ መሳሪያዎች አሉን። ዝግጁ ነን፣ እናልፈዋለን። የዩናይትድ ስቴትስ ባለስልጣናት እንደ አውሮፓ አቆጣጠር በተያዘው የ2021 ዓመት የተመዘገበው የኮቪድ-19 ሟቾችና ተጋላጮች ቁጥር ካለፈው የ2020 ዓመት የበለጠ ሊሆን እንደሚችል ያላቸውን ግምት ተናገሩ። ባለስልጣናቱ ምንም እንኳ የህዳርና ታህሳስ ወር ቁጥሮች ለብዙ ሳምንታት የማይታወቁ ቢሆንም እስካሁን ባሉት መረጃዎች በ2021 ዓመተ ምህረት የተመዘገበው የሟቾች ቁጥር ካለፈው ዓመት ቢያንስ በ15000 ሊበልጥ እንደሚችል ገምተዋል። ይህ አሃዝ ከዩናይትድ ስቴትስ የበሽታ ቁጥጥርና መከላከል ማዕከል CDC የተገኘ መሆኑን ተመልክቷል። ያለፈው ዓመት በዩናይትድ ስቴትስ ታሪክ ከፍተኛ ቁጥር ያላቸው ሰዎች የሞቱበት ሲሆን አብዛኛው በኮቪድ-19 ወረርሽኝ መሆኑን ተገልጿል። ሲዲሲ ትናንት ያወጣው መረጃ እንደሚያሳየው ከ3.3 ሚሊዮን በላይ ሰው የሞተበት የ2020 ዓመተ ምህረት ከተባለውም የከፋ ሲሆን ቀደም ሲል ሪፖርት ከተደረገው በላይ 25000 ሰዎች የሞቱበት መሆኑ ተመልክቷል። CDC በዩናይትድ ስቴትስ 65 ከመቶ ወይም 240 ሚሊዮን አሜሪካውያን ሙሉ ክትባት የወሰዱ መሆናቸውን ሲገልጽ ቀሪዎቹ አሁንም ለመከተብ ፈቃደኞች አለመሆናቸው ተመልክቷል። ዩናይትድ ስቴትስ የቱርክ ባለስልጣናት በሐሰት ፓስፖርት ሽያጭ በመጠርጠር ይዘናዋል ያሉት ሰው የዩናይትድ ስቴትስ ዲፕሎማት አለመሆኑን አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ረቡዕ በሰጡት መግለጫ በቱርክ ስለታሰረው የዩናይትድ ስቴትስ ዜጋ እናውቃለን፣ ግለሰቡ የዩናይትድ ስቴትስ ዲፕሎማት አይደሉም፣ እኛ ተገቢውን የቆንስል አገልግሎት እየሰጠን ነው ብለዋል። በቱርክ የኢስታንቡል ፖሊስ ለሶሪያ ዜጎች የሐሰት ፓስፖርቶችን በመሸጥ የተጠረጠሩት ግለሰብ በፖስታ ከታሸገ $10,000 ጋር የተያዙት እንደ አውሮፓ አቆጣጠር ህዳር 11 መሆኑን አስታውቀዋል። የቱርክ ባለስልጣናት DJK በሚል ምንጻረ ቃል ብቻ የተጠሩት ግለሰብ በቤይሩት በሚገኘው የዩናይትድ ስቴትስ ኤምባሲ ሰራተኛ መሆናቸውንም ገልጸዋል። የሶሪያው ዜጋ በDJK ፓስፖርት ተዘጋጅቶ የተሰጣቸውን ስም በመጠቀም ወደ ጀርመን ለመብረር ሲዘጋጁ የተያዙ መሆኑን የቱርክ መንግስት ዜና ወኪል አናዶሉ ዘግቧል። የሶሪያው ዜጋ በሰነድ ማጭበርበር የተከሰሱ ሲሆን በዋስ መለቀቃቸውም ተመልክቷል። ቱርክ እንደ አውሮፓ አቆጣጠር በ2016 ተደርጎ በከሸፈው መፈንቅለ መንግስት ተባባሪ ሆነዋል ያለቻቸውን የዩናይትድ ስቴትስ ዲፕሎማት ሰራተኞችን ያሰረችበትን አጋጣሚ ጨምሮ በቱርክና በዩናይትድ ስቴትስ መካከል ያለው ግንኙነት ከቅርብ ጊዜ ወዲህ እየሻከረ መምጣቱ ይነገራል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያም በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 14 2014 ዓመተ ምህረት ምሽት ፕሮግራም ነው። በዌብሳይታችን amharic.voanews.com በፌስቡክ ላይቭ @voaamharic ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራም እና ዩቲዩብ ላይም አለን። ከኮምቦልቻ ዘገባ አለን። የሱዳን ጉዳይ፣ ኮቪድ-19 በደቡብ አፍሪካና የመኖሪያ ፈቃድ የሌላቸው ፍልሰተኞች፣ አሜሪካውያን በዓላትና የአእምሮ ጤና በምሽቱ ስርጭታችን ያካትታቸው ናቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ ባለፉት 2 ሳምንታት የኮቪድ-19 ወረርሽኝ ከ3 ከመቶ ወደ 28 ከመቶ ማሻቀቡን የጤና ሚኒስትር ሊያ ታደሰ አስታውቀዋል። በአንድ ሳምንት ጊዜ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ8000 በላይ መውጣቱንና የስርጭቱ መጠን በስፋት መጨመሩን ያሳየ እንደሆነ ሚኒስትሯ ገልጸዋል። በዓለም ዙሪያ እንደ አራተኛው ማዕበል እየተዛመተ ያለው ኦሚክሮን ዝርያ ኢትዮጵያ ውስጥ መኖር አለመኖሩን ባለሙያዎች እያጠኑ ናቸው ብለዋል ሚኒስትሯ። ጋዜጣዊ መግለጫውን ፀሐይ ዳምጦ ተከታትላዋለች።
በኢትዮጵያ ባለፉት 7 ቀናት ብቻ በኮቪድ-19 ወረርሽኝ የተያዙ ሰዎች ቁጥር ከፍተኛ መሆኑን ነው የጤና ሚኒስቴር ያስታወቀው። የጤና ሚኒስትሯ ዶክተር ሊያ ታደሰ በአሁኑ ወቅት የኮቪድ-19 ወረርሽኝ ስርጭት ባልተጠበቀ ሁኔታ በመጨመሩ በጽኑ ታመው ክትትል እየተደረገላቸው ያሉ ታካሚዎች ቁጥር ከ140 በላይ መድረሱን ነው የገለጹት።
ባለፉት 7 ቀናት ውስጥ በተደረገ ምርመራም ወደ 8511 ሰዎች የኮቪድ ቫይረስ ተገኝቶባቸዋል። 34 ሰዎችም ህይወታቸውን አጥተዋል። የዓለም ጤና ድርጅት ህዳር 17 ቀን ባወጣው 2014 ባወጣው ሪፖርት መሰረት ኦሚክሮን የተባለ አዲስ የኮሮና ቫይረስ ዝርያ በህዳር 15 መገኘቱን አሳውቋል። ይህ ቫይረስ በከፍተኛ ፍጥነት በመሰራጨት ላይ ሲሆን ዝርያው ከታወቀበት ጊዜ ጀምሮ በሁለት ወራት ውስጥ በ106 ሀገራት ውስጥ ተገኝቷል። እስካሁን ካሉ ዝርያዎች ፈጣን ከመሆኑም በላይ ከዚህ በፊት የተያዙ ሰዎችንም በድጋሚ የመያዝ አጋጣሚው ከፍተኛ እንደሆነ መረጃዎች ያመላክታሉ። በሀገራችንም ካለፉት ሁለት ሳምንታት ጀምሮ በኮቪድ የመያዝ ምጣኔ ተከታታይ ጭማሪ ያሳየ ሲሆን በተለይ ባለፈው ሳምንት ከነበረበት 3% በትላንትናው ዕለት ወደ 28% አድጓል። በሀገራችን ካሉ የተለያዩ እንቅስቃሴዎች ጋር ተያይዞ ተገቢው ጥንቃቄና ዝግጅት ካልተደረገ ጉዳቱ የከፋ ሊሆን እንደሚችል የሚያሳይ ነው።
በተለይ አሁን በዓለም ላይ የተከሰተው በአራተኛ ማዕበል የተነሳው ኦሚክሮን የተሰኘው የቫይረሱ ዝርያ በፍጥነት እየጨመረ መሆኑን ጠቅመው ይህ የቫይረሱ ዝርያ በኢትዮጵያ መከሰቱን ለማረጋገጥ ምርመራ እየተካሄደ ነው ሲሉ ተናግረዋል። ዶክተር ሊያም
ቫሪያንት አለ የሚለው እንግዲህ ቴስት ምናረግበት የጂን ሲኩዌንሲንግ ምንለው ምርመራ እንደሆነ ይታወቃል። ለዚህኛው ኦሚክሮን ቫሪያንት የሚያስፈልገው መሳሪያዎቹ ቢኖሩንም ምርምሩ የሚያስፈልጉት ሬጀንቶች የማግኘት ሂደት ላይ ስለነበርን ተወሰነ ጊዜ ወስዶብናል። አሁን ግን ምርመራው ተጀምሯል። የሚያስፈልጉ በዚህ ፖዚቲቭ የሆኑ ሳምፕሎች ተወስደው የጂን ሲኩዌንሲንግ ስራው መሰራት ተጀምሯል። ስለዚህ የዚህ ውጤት እንደታወቀ የምናሳውቅ ይሆናል ማለት ነው።
ሰሞኑን በሀገር ደረጃ በሚባል ሁኔታ በስፋት የታየው ጉንፋን የሚመስል በሽታ ከአዲሱ የቫይረስ ዝርያ ጋር ስላለው ተያያዥነት ከጋዜጠኞች ለተነሳው ጥያቄም ዶክተር ሊያ ታደሰ ተከታዩ ምላሽ ሰጥቷል።
ጉንፋን ነው በሚል ስሜት ብዙ ጊዜ ሰዎች ስሜት የሚኖራቸው ምርመራዎች አያካሄዱም። ይሄ ደግሞ ይበልጥ ስርጭቱን እንዲባባስ እያደረገው ስለሆነ ምንም አይነት የጉንፋን የሚመስል ስሜትም ቢሆን የሚሰማን ከሆነ እነዚህ ምርመራ አድርገን የበሽታውን የመተላለፍ እድል እንድንቀንስ አሳስብ ወዳለሁ። ትምህርት ቤቶችም የኮቪድ መከላከያ መንገዶችን አጠናክሮ መተግበር ይገባቸዋል። ለዚህም የትምህርት ቤት ማህበረሰብ በመደበኛ የሚሆን በዩኒቨርሲቲዎች አስተማሪዎች፣ ተማሪዎች እንዲሁም ወላጆች ክትትል እና ድጋፍ ሊያደርጉ ይገባል።
ሚኒስትሩ አክለው ከዚህ ቀደም ክትባት የወሰዱ ሰዎች ከወሰዱ 6 ወር ከሞላቸው ስርጭቱን ለመግታትና ጉዳቱን ለመቀነስ ተጨማሪ ክትባት እንዲከተቡ አሳስበዋል።
ተጨማሪ ክትባት ወይም ቡስተር ዶዝ የሚባለው አሁን በዓለም ላይ ስርጭታቸው ዋነኛ የሆኑት ኦሚክሮን እና ዴልታ ቫሪያንትን ለመከላከልና የበሽታውን አስከፊነት ለመቀነስ ከፍተኛ አስተዋጽኦ እንዳላቸው ዓለም አቀፍ ጥናቶች ያመለክታሉ። በጤና ሚኒስቴርም የተጨማሪ ክትባት ወይም ቡስተር ዶዝ የኮቪድ-19 ክትባትን ለህብረተሰቡ ለመስጠት የክትባት አማካሪ ቡድኑን ባስቀመጠው ምክረ ሀሳብ መሰረት ከዚህ በፊት ክትባቱ ጨርሰው የወሰዱና 6 ወርና ከዚያ በላይ ጊዜ የሆናቸው የህብረተሰብ ክፍሎች ይህንን ተጨማሪ ክትባት ወይም ቡስተር ዶዝ በአቅራቢያቸው በሚገኙ የጤና ተቋማት በመሄድ መውሰድ እንዲችሉ ውሳኔ አሳልፈናል።
ዶክተር ሊያ ከውጭ ሀገራት እየመጡ ያሉ የዲያስፖራ ማህበረሰብ አባላት ከኮቪድ-19 ነጻ መሆናቸውን የምስክር ወረቀት እያሳዩ ቢሆንም በቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ በተዘጋጀው የክትባት ማዕከል ክትባቱን ያልወሰዱ ዜጎች እዚህም መከተብ እንደሚችሉ ጭምር ገልጸዋል። አሁን ባለው ሁኔታ የቫይረሱ ስርጭት አስጊ በመባል ሁኔታ ላይ እየደረሰ በመሆኑ ህብረተሰቡ ራሱንና ቤተሰቡን ከኮቪድ-19 ለመከላከል አስፈላጊ የጥንቃቄ መንገዶችን መከተል አለበት ብለዋል ሚኒስትሯ። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ፀሐይን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የሁሉን አቀፍ ሀገራዊ ምክክር ዋና ዓላማ ኢትዮጵያ እንደ ሀገር ለዘመናት የቆዩ የውስጥ ችግሮቿን ለመፍታት የሚያገለግል ዘዴ እንጂ ወቅታዊ ችግሮችን በቀጥታ የሚመለከት አይደለም ብለዋል የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ። ከህወሓት ጋር ለመደራደር የሚያስችል ህጋዊ ማዕቀፍም የለም ብለዋል አክለው ዛሬ ለጋዜጠኞች መግለጫ ሲሰጡ። መለስካቸው አማሃ ዝርዝሩን ይዟል።
የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ በጠራው ሳምንታዊ ጋዜጣዊ መግለጫ አምባሳደር ዲና ሙፍቲ የሀገራዊ ምክክር ዋና አጀንዳ አገሪቱን ለአያሌ ዘመናት በጦርነት አዙሪት የከተታትን ችግር ለመፍታት ያለመ እንጂ ከአሁኑ የሰሜኑ ኢትዮጵያ ችግር ጋር በቀጥታ የሚያያዝ አይደለም ብለዋል። አገራዊ ምክክሩ ድርድርም አይደለም ውይይት እንጂ ሲሉ ነበረ የተደመጡት።
ሁሉን አቀፍ ውይይት የሚለው አንደኛ አገራችንን በጦርነት በግጭት አዙሪት ውስጥ ለዘመናት የከተታትን ችግር መንስኤ እንዋይበት የሚል ነው እንጂ በሰሜኑ የሀገራችን ክፍል ከተካሄደው ግጭት ጋር ምንም ግንኙነት የለውም። እሱ አንዱ ኤሌመንት ሊሆን ይችላል። አገራችንን ለዘመናት የጦርነት አዙሪት ውስጥ የከተታት ነገር አለ። ይሄንን እስቲ አሁን በኢሊት ውይይት አይደለም በተወሰኑ የፖለቲካ ፓርቲዎች ውይይት አይደለም ህዝብን አቀፍ የሆነ ወደታች የወረደ ሁሉ የተሳተፈበት እስቲ ውይይት እናካሄድ ለዚህ አንድ ተቋም ይመስላል የዲያሎግ ኮሚሽኑ ኢንተንሽንስ ነገር ግን እዚህ ውስጥ ሌሎች የተከሰቱ ዘምዘም ያሉ ችግሮች መፍትሄ የሚያገኙበት ማዕቀፍ ሊሆን ይችላል እንጂ ኢንተንሽኑ እሱ አይደለም ድርድርም አይደለም ውይይት ነው ተዋይቶ አቅጣጫ ማስቀመጥ
ካላቀባዩ ጨምረውም የውይይቱ ወይንም አገራዊ ምክክሩ ዋና ተዋናያን ሊቃን እንዳልሆኑም አስገንዝበዋል። እስከ ዛሬ ሲከናወኑ የነበሩ ውይይቶች የሆኑ ክርክሮች በተደራጁ አካላት በተለይም በፓርቲዎች መካከል እንደነበር አስታውሰው የአሁኑ ፕሮጀክት ህዝብን በዋና ተዋናዊነት የሚይዝ እንደሆነ ጠቁመዋል። ከህወሓት ጋር ግን ድርድርም ሆነ ውይይት ለማካሄድ ያሉት የሀገሪቱ ህጎች አይፈቅዱም ብለዋል።
በሰሜኑ ሀገራችን ክፍል ከተፈጠረው ነገር ጋር እሱ ምናልባት ትሪገር አድርጎት ሊሆን ይችላል። ምናልባት አስተዋሽ ነገሮች ሁሉ ጊዜ አሉ። ሌላም ግጭት ምናልባት አስተዋሽ ይሆናል። ስለዚህ እሱን በዛ ደረጃ ብናየው የኤሊትም ተሳሳች አይደለም ድርድርም አይደለም። ዝም ብሎ እዚህ ውስጥ እንትና ይገባሉ እንትና አይወጡም የሚለው ያ በህግ ማዕቀፍ ነው የሚታየው። ቲፒኤልኤፍን ኦልሬዲ ፓርላማ ዲዝሚል አድርጎታል። ቲፒኤልኤፍን እንደተረስተ ኦርጋኒዜሽን ኦብቪየስሊ በህገ መንግስትና በህጉ መሰረት በህጉና በህጉ መንፈስ ከዚህ ተቋም ጋር መደራደር የሚቻልበት እንትን የለም ህጋዊ ማዕቀፍ ማለት ነው። እና ግን ይሄ የተባለው እንትን ግን ሁሉን አቀፍ ኦል ኢንክሉሲቭ ዲያሎግ የሚለው ግን ኢንቴንሽኑ ብሮደር ነው የሚለውን ነገር ነው ማንሳት የፈለግኩት። ግን የኤሊት ተሰጣሽ እንዳልሆነ ብያስጥሩ ነው።
በሌላ በኩል ደግሞ አንዳንድ የህወሓት መሪዎች ጦራቸው ከአማራና ከአፋር ክልሎች የወጣው በኢትዮጵያ መከላከያና የተለያዩ የጸጥታ ኃይሎች ጥቃት ተገዶና ተገፍቶ ሳይሆን ስልታዊ ማፈግፈግ አድርጎ እንደሆነ ይናገራሉ። በተለይም የህወሓቱ መሪ ዶክተር ደብረጽዮን ከጥቂት ቀናት በፊት ለተለያዩ ዓለም አቀፍ አካላት በጻፉት ደብዳቤ የህወሓት ተዋጊ ኃይል ይህንን ስልታዊ ማፈግፈግ የመረጠው ለሰላማዊ መፍትሄ ሲል እንደሆነ ጠቁመው በአስቸኳይ ድርድር እንዲደረግ በኢትዮጵያ መንግስት ላይ ጫና እንዲደረግ ጭምር መጠየቃቸው አይዘነጋም። በሳምንታዊ ጋዜጣዊ መግለጫ ላይ አምባሳደር ዲና ሌላ ትኩረት የሰጡት ጉዳይ ባለፈው ሳምንት ተካሂደዋል ባሉት የአፍሪካ ሰላምና ጸጥታ ምክር ቤት ስብሰባ ላይ ነው። ስብሰባውን በሊቀመንበርነት የመሩት የኢትዮጵያ የውጭ ጉዳይ ሚኒስትር ምክትል ጠቅላይ ሚኒስትር ደመቀ መኮንን በዚህ ረገድ አፍሪካ ሰላሟንና ጸጥታዋን ዘላቂ ለማድረግ መከተል ያለባትን መንገድ እንዴት ያለ እንደሆነ አስታውሰዋል።
እነዚህም ሰላም፣ ጸጥታና ልማት ለአፍሪካ ተቀዳሚ ግቦች ፕራዮሪቲስ መሆናቸውን አንስተዋል። አሸባሪነትና ተደጋጋሚ መንግስት ግልበታዎች ለአፍሪካ ልማት እንቅፋት እንደሆኑ፣ የእርስ በርስ ጦርነት ለአፍሪካ ልማት አንዱ እንቅፋት እንደሆነ፣ ፍትሃዊ የሀብት ክፍፍል በአፍሪካ ደረጃ መኖሩ ይህም ልማቱን እንደገታል፣ እነዚህ የልማት እንቅፋቶች መታረም እንዳለባቸው ነው። አፍሪካ ችግሮቿን ለመፍታት በሴቶችና በወጣቶቿ ላይ በጣም መተማመንና እነዚህን ኢምፓወር ማድረግ አቅጣጫ መከተል እንዳለባት አንስተዋል። በተለይ ፍትሃዊ የሀብት ክፍፍልን ለማስወገድም የአፍሪካ ሀገሮች ብርቱ ጥረት ማድረግ እንዳለባቸው፣ በተለይ ስራ አጥነትንም በመቀነስ ረገድ የኢኮኖሚ እድልን በማስፋት ረገድ የአፍሪካ ሀገሮች ከፍተኛ ጥረት ማድረግ እንዳለባቸው ያነሱላቸው
ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ለጉባኤው ተሳታፊዎች ስለ ወቅታዊው የኢትዮጵያ ሰሜናዊ ክፍል ሁኔታም እንዳስረዷቸው የሚኒስትሩ ቃል አቀባይ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እናልፋለን። በአማራ ክልል በጦርነቱ ምክንያት ተዘግተው የነበሩ የመንግስት መስሪያ ቤቶች እንዲከፈቱና ተጥሎ የነበረው የሰዓት እላፊ ገደብ በከፊል እንዲሻሻል መወሰኑን የክልሉ መንግስት አስታውቋል። ሁሉን አቀፍ ብሔራዊ ውይይትን በተመለከተ የክልሉ መንግስት ያለው አቋም ከፌዴራል መንግስቱ ጋር ተመሳሳይ መሆኑንም የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ዛሬ በሰጠው መግለጫ ገልጿል። አስቴር ምስጋናው ከባህር ዳር ዝርዝር አላት።
ሰሜን ወሎና ደቡብ ወሎ ዋግምራን ጨምሮ የተለያዩ የአማራ ክልል አካባቢዎች በህወሓት ታጣቂዎች ስር መቆየታቸው ይታወሳል። የአማራ ክልል ምክር ቤት በቢሮ ደረጃ የተቋቋሙ መስሪያ ቤቶች ለጊዜው ተዘግተው ሙሉ ትኩረታቸውን የተያዙትን አካባቢዎች በማስለቀቅ ላይ እንዲያደርጉ የወሰነው በተለይ የህወሓት ታጣቂዎች ወደ መንትዮቹ ከተሞች ደሴና ኮምቦልቻ መግባታቸውን ተከትሎ ነው። የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለጋዜጠኞች በሰጡት መግለጫ የክልሉ እንደራሴዎች ትላንት ባካሄዱት ስብሰባ ከህልውና ዘመቻው ጋር ተያይዞ ተላልፈው የነበሩ ልዩ ልዩ ውሳኔዎችን እንዲነሱና እንዲሻሻሉ እንደተደረገ ተናግረዋል። በዚህ መሰረት ተዘግተው የነበሩ የመንግስት መስሪያ ቤቶች እንዲከፈቱ፣ የሰዓት እላፊ ገደብ እንዲሻሻልና ሌሎች ውሳኔዎችን አስተላልፏል።
ዛንትራውለት የአማራ ብሔራዊ ክልላዊ መንግስት የአስተዳደር ምክር ቤት ወቅታዊ ክልላዊ ጉዳዮች ላይ ውይይት አድርጓል። ውይይቱን ተከትሎም አንዳንድ አቅጣጫና ውሳኔዎችን የተወሰኑ ውሳኔዎች አሉ። አጠቃላይ ኢኮኖሚውን ለመደገፍ፣ አጠቃላይ ሰላሙንም ለመደገፍ መንግስት ሰራተኛ ወደ መደበኛ ስራው መመለስ መቻል አለበት። እንግዲህ መንግስት ሰራተኛው ገንዘብ በማዋጣት በመዝመት በፕሮፓጋንዳ ስራ በመስተማራት ከፍተኛ አስተዋጽኦ አድርጓል። ለዚህም የክልሉ መንግስት ትልቅ ክብር ያለው እንደሆነ በዚህ አጋጣሚ ለመግለጽ ነው። ስለዚህ ከዛሬ ቀን ጀምሮ ሁሉም የመንግስት ተቋማት ወደ መደበኛ ስራቸው ይመለሳሉ። በአብዛኛው አካባቢ ክልሉ መንግስት አጠቃላይ ጸጥታውን ማኔጅ ለማድረግ የሰዓት እላፊ አስቀምጦ የቆየ መሆኑ ይታወቃል። በቀጣይም ትላልቅ ክብረ በዓላትን ስለምናከብር፣ ለምሳሌ ገናን በላሊበላ፣ ጥምቀትን በጎንደር የሚሉ በጣም በተለየ ሁኔታ ትርጉም ባለው ደረጃ ከዚህ ቀደም በተለየ ሁኔታ የሚከበሩ በዓላት ናቸው። እኒና መሰል ስራዎችን ለመከወን ሰዓት እላፊ ገደቡ ላይ ማሻሻያዎችን አስቀምጧል። ከዛሬ ቀን ጀምሮ እስከ ምሽቱ 4 ሰዓት ነጻ የሆነበት እና እስከ ንጋቱ 11 ሰዓት ተኩል ጀምሮ መንቀሳቀስ እንደሚቻል ማለት ምን ማለት ነው? ከንጋቱ 11 ሰዓት ተኩል እስከ ምሽቱ 4 ሰዓት ድረስ የሰዓት ገደቡ ነጻ ሆኖ ማሻሻያ የተደረገበት እንደሆነ የክልሉ መንግስት ውሳኔ አስተላልፏል ማለት ነው። ይሄ ብቻ ሳይሆን እንደየ ዞኖቹ ነባራዊ ሁኔታ እንደ ወረዳዎቹ ነባራዊ ሁኔታ የአካባቢው ኮማንድ ፖስት ማለት ነው፣ ወደ ታች ያለው ኮማንድ ፖስት ሁኔታዎችን እያየ ማሻሻያዎችን ማድረግ እንደሚችል ክፍት እንዲሆን ውሳኔ ተወስኖበታል።
በሀገር አቀፍ ደረጃ ይደረጋል ስለተባለው ብሔራዊ ውይይትን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ አቶ ግዛቸው ሲመልሱ የክልሉ መንግስት ከፌደራል መንግስቱ ጋር ተመሳሳይ አቋም እንዳለው ገልጸዋል።
ኢትዮጵያ ፌደራላዊ መንግስት መግለጫ ሰጥቶበታል። የውጭ ጉዳይ ሚኒስትር ዴታው ክቡር ሬድዋን ሁሴንም መግለጫ ሰጥቶበታል። ድርድር፣ ይሄ ናሽናል ዲያሎግ የሚለው ጉዳይ ከህወሓት ጋር የሚያገናኘው ነገር የለውም። እኛ አቋሞቻችን ይታወቃሉ፣ ግልጽ ነው። የፌደራል መንግስት በገለጸበት መንገድ አጀንዳዎችን መቀበል ተገቢነት አለው። ማህበረሰባችንም በተለይ እዚህ ላይ ያለው ኤሊት አክቲቪስቱ ነገሩን ከማራገብ በእንደዚህ አታይ ማየት ያስፈልጋል።
አቶ ግዛቸው አያይዘው በአማራ ክልል በትግራይ ወራሪ ብለው በጠሩት ኃይል በብዙ ቢሊዮን የሚገመት ሀብትና ንብረት የወደመ ሲሆን ነጻ በወጡ አካባቢዎች መንግስት መልሶ ለማቋቋም ለሚያደርገው ርብርብ በውጭም ሆነ በሀገር ውስጥ ያሉ ኢትዮጵያውያን የተለመደ ድጋፋቸውን እንዲያደርጉ ጥሪ አቅርበዋል።
እነዚህ አካባቢዎች ነጻ ስለወጡ የክልሉ መንግስት በውጭ የሚኖሩ ኢትዮጵያውያንም በሀገር ውስጥ የሚገኙ ኢትዮጵያውያንም መላ ኢትዮጵያውያንም ሁሉንም ክልሎች ማለት ነው፣ እንደ ፌደራልም እንደ ክልል መንግስትም ነጋዴዎቹ፣ ወጣቶቹ፣ የመንግስት ሰራተኞቹ በፊት እንዳደረጉት ርብርብ ሁሉ ለዚህም ጭምር መረባረብና ዜጎቻችንን ማቋቋም፣ መልሶ መገንባት፣ የወደመውን መተካት እና ያን ያህል የደረሰውን ስነልቦና ጫናና መስዋዕት የሆኑ ለዚህ ዓላማ ነጻ ለመውጣት መስዋዕት የሆኑ ወንድሞቻችንንም መስዋዕትነታቸው ሲዘከር እንዲኖር የሚያደርግ እና የነሱን ዓላማ ለማሳካት የነዚህ ሰዎችን መልሰን በመገንባት በማቋቋም የጠፋውን በመተካት ይህንን የሚያካክስ ስራ ለመስራት ጥሪ የክልሉ መንግስት አስተላልፏል። የደረሰው ውድመት በመንግስት አቅም ብቻ በተአምር ሊሽ
በአማራ ክልል የትግራይ ወራሪ ብለው በጠሩት ኃይል ቁጥጥር ስር በነበሩ አካባቢዎች ብዙ ሰብአዊ ጥሰት የተፈጸመና የግለሰብም ሆነ የመንግስት ሀብትና ንብረት የወደመና የተዘረፈ በመሆኑ አጣሪ ኮሚቴ ተቋቁሞ እየተሰራ መሆኑንም አክለው ገልጸዋል። የኢትዮጵያ መከላከያ ሰራዊት የአማራና አፋር ልዩ ኃይሎች ሚኒሻዎችና ፋኖ ባለፉት ጥቂት ሳምንታት በወሰዱት ማጥቃት የተለያዩ አካባቢዎችን ሙሉ በሙሉ በሚባል ደረጃ ማስለቀቃቸውን የኢትዮጵያ መንግስት አስታውቋል። የህወሓት መሪዎች በሰጧቸው መግለጫዎችም ታጣቂዎቻቸው በአሁኑ ሰዓት በተጠቀሱት አካባቢዎች እንደሌሉ ገልጸዋል። ነገር ግን መንግስት እንደሚለው ታጣቂዎቻቸው በቦታው የሌሉት ተደምስሰውና ተሸንፈው ሳይሆን በፍላጎታቸው ወጥተው ነው ይላሉ የህወሓት መሪዎች። የህዋት ቃል አቀባይ ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ለተባበሩት መንግስታት ጻፉት በተባለው ደብዳቤም ታጣቂዎቻቸው ለሰላም ሲሉ ከአማራና ከአፋር ክልሎች መውጣታቸው ነው የተጠቆሙት። በዚህ የህዋት አስተያየት ላይ ምላሽ የሰጡት የጠቅላይ ሚኒስትር ጽፈት ቤት ፕሬስ ክፍል ኃላፊ ቢለኔ ሲዩም ቦታዎቹ የአማራና የአፋር ክልሎች ነጻ የወጡት የህዋት ኃይሎች ተሸንፈውና ተደምስሰው መሆኑን አስታውቀዋል። ነጻ ወደወጡት የሀገሪቱ አካባቢዎች በመሄድ እውነታውን ለማወቅ ለሚፈልጉ ዓለም አቀፍ የመገናኛ ብዙሃን የቀረበ ግልጽ ግብዣ መኖሩንም ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች ተፈጥሮ የነበረ የጸጥታ ችግር መወገዱን የድሬዳዋ ፖሊስ አስታውቋል። ከአምስት ቀናት በኋላ የሚከበረው የቁልቢ ገብርኤል በዓል ያለ ጸጥታ ችግር እንዲከበር ከኦሮሚያ ከሐረሪና ከፌደራል ፖሊስ ጋር በቅንጅት እየሰራ መሆኑንም ኮሚሽኑ ማምሻውን በሰጠው መግለጫ አስታውቋል። አዲስ ቸኮል ተጨማሪ አለው።
መንግስት ኦነግ ሸኔ ሲል የሚጠራው ቡድን ባለፈው ሰኞ ቢያዋሌ ወደ ተባለ የድሬዳዋ ገጠር ቀበሌ ለመግባት መሞከሩንና በዚህ ምርመጃ እንደተወሰደበት የድሬዳዋ ፖሊስ አስታወቀ። የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ዛሬ ከሰዓት ለጋዜጠኞች በሰጡት መግለጫ የተማረኩና የተገደሉ የቡድኑ አባላት መኖራቸውን አስታውቀዋል። ቁጥር ከመጥቀስ የተቆጠበት ኮሚሽነሩ በዚህ ደስ ከመንግስት ኃይሎችም ህይወታቸው ያለፈ መኖሩን የገለጹት
የሸኔ ከስካሴ በከተማው ውስጥ ባይኖርም በገጠር የኦሮሚያ አጎራባች ክልል ከኦሮሚያ የተመታው የሸኔ ቡድን ራሱን ለማሸሽ ወደ ድሬዳዋ አስተዳደር ምረው 38 የገጠር ቀበሌዎች አሉት። በተለይ በቢዩዋዋሌ ክላስተር በቀደም ታይቶ ነበር። በዛውም የጸጥታ ኃይላችን ቦታው ድረስ ሄዶ ግጭት ፈጥሯል። በተፈጠረው ግጭት የጸጥታ ኃይላችን መስዋዕትነት የከፈለ አለ። ሆኖም ግን ከዚህ የሽብር ቡድንም የተመጣም አለ እንደገና ተማርኮ በጃችን ያለና አሁን በመርመራ ላይ ያለ ማለት ነው።
ኦነግ ሸኔ ያሉት ቡድን መጀመሪያውንም ከሶማሌና ኦሮሚያ ክልል አጎራባች አካባቢዎች በተወሰደበት እርምጃ ወደ ድሬዳዋ ገጠር ቀበሌ ሸሽቶ የገባ ነው ብለውታል ኮሚሽነሩ።
አካባቢኛውም ባይሆን ለምሳሌ ባለፈው ከሁለት ሳምንት በፊት በቱሉ ጉሌዳ አካባቢ የኃይል ተመቷል። ከኦሮሚያና የሶማሌ ልዩ ኃይል በጋራ በመሆን ከጭናክሰንና ከሞረማ ማዕከል ባለ ተራራ አካባቢ የተመጣ ኃይል ነው። እንደገና ወረድ ብሎ ሰርከማ አካባቢም እንደዚሁ የኦሮሚያ ሚሊሻና ኦሮሚያ ፖሊሶች የተመጣበት ሁኔታ ያለው ያ ኃይል ነው። እንግዲህ በሌሊት ወደ ድሬዳዋ አቋርጦ የመጣበት ሁኔታ ነው ያለው።
በተሳሳተ መልኩ በማህበራዊ ሚዲያ እየተራገበ ነው ያሉት ይህን ዜና ያወገዙት የድሬዳዋ አስተዳደር ከንቲባ ከድር ጀዋር በበኩላቸው ከአምስት ቀን በኋላ የሚከበረው የቁልቢ ገብርኤል ዓመታዊ ንግስ ለማክበር የሚመጡ እንግዶችን ለመቀበል አስፈላጊው ዝግጅት መጠናቀቁን አስታውቀዋል።
ማህበረሰባችን እንግዶቻችን ወደ ድሬዳዋ አብዛኛው ጊዜ እዚህኛ ጋር አቋርጦ ነው ወደ ቁልቢ ገብርኤል የሚሄዱት። ስለዚህ እንግዶቻችንን ለመቀበል ለማስተናገድ በሰላም መጥተው በሰላም እንደሄዱ ከማድረግ አኳያ በቂ ዝግጅት አድርገናል። በዚሁ መሰረት ሁሉም ወደ ድሬዳዋ ውዲቶ ከተማ እንኳን በሰላም መጣችሁ ለማለት ፈልጋለሁ። ከዚህ ጋር ታይዞ እንግዲህ ከተማችን አንዳንዱ በሬ ወለድ የሚያናፍሳቸው ህዝቡ በሰላም ገብቶ በሰላም እንዳይወጣ ውዥንብሮችን የማናፈስ ወሬዎችን ቢኖርም ከተማችን እንግዲህ ህግ የማስከበር ዙሪያ ላይ ጠንከር ያለ እርምጃ እየወሰደ ያለች ከተማ እንደመሆኗ መጠን በአስተዳደራችንም ሆነ በጸጥታ አካላትም የድሬዳዋ አስተዳደር በዚህ በአስቸኳይ ጊዜ አዋጅም እየተተገበሩ ያሉትን የህግ የማስከበር ዘመቻዎች ስራዎች ከተማው በሰላም ማህበረሰቡ ወጥቶ በሰላም እንዲሰራ ከማድረግ አኳያ እስካሁን ድረስ ጥሩ ነገር ነው እየሄደ ያለው።
የድሬዳዋ ፖሊስም ከሚመለከታቸው ሌሎች የፌደራልና የክልል ጸጥታ ኃይሎች ጋር ተቀናጅቶ ለመስራት ዝግጅት ማድረጉን ኮሚሽነሩ አለሙ መግራ አስታውቀዋል።
የምስራቅ አጎራባች ክልል በጋራ የሆነ የጸጥታ እቅድና አሰራር አለ። ከነሱ ጋራ በጋራ የምንሰራቸው ነገሮች ናቸውና እቅዱን ሲወጡ በጋራ ወጥተው በጋራ የሚፈጸሙ በጋራ የሚገመገሙ ናቸው። አንድ የጋራ እቅዱ ላይ ውይይት ያደረግንበት ሀረር ላይ ራሱ በምስራቅ ሐረርጌ ዞን ፖሊስ ግቢ ውስጥ፣ ሁለተኛ ደግሞ በቦታው በቁልቢ የገብርኤል ኮምፓውንድ ወይም ደግሞ አካባቢ በመገኘት ማ ምን ይሰራል? ፌደራል ፖሊስ የትጋለኝ ሆነው የድሬዳዋ ፖሊስ የትነኝ ሆነው የሐረሪ ፖሊስ የትነኝ ሆነው ምስራቅ አርጌ ፖሊስና የኦሮሚያ ልዩ ኃይል የሱጋኖም ሆነው መከላከያ የትነኝ ይዘው ያለው ያካል ሚሊሻ የትነኝ ይዘው የሚል ነገር ወጥቶለት ተቀመጠ ሲሆን በዚያ አግባብ እንግዲህ በተለየ ገጠር ሚሊሻ እያንዳንዱን ቀበሌ በራሱ የመጠበቅ ኃላፊነት ግዴታ ያለበት ስለሆነ በእያንዳንዱ ቀበሌ ላይ የገጠር ሚሊሻ የራሱን ቀበሌ የሚጠብቅበት እዛ ወረዳ ያለ ደግሞ የወረዳ ፖሊስ ያለ አካባቢ የሚጠብቅበትና ዊዝን ወረዳ እዛው ጋር ፓትሮል የሚያደርግበት ረጅም ርቀቶችን የመከላከያ ኃይል በፓትሮል የሚሸፍንበትና ወሳኝ ሆኑ ለመከላከያ ስትራቴጂክ የሆኑ ቦታዎችን የሚይዝበት በተረፈ ደግሞ እያንዳንዱ የጸጥታ ኃይል በግልጽም በስውርም በተንቀሳቃሽ በቋሚ የጥበቃ ስልቶች ያንን ቦታ የሚጠብቅበት ሁኔታ ዲዛይን ተደርጎ ስራ ላይ ውሏል።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በመንግስት ግን ኦነግ ሸኔ ተብሎ የሚጠራው ኃይል በጉዳዩ ላይ እስከዛሬ በይፋ ያለው ነገር የለም። በዚህ ጋዜጣ መግለጫ ላይ ያስቸኳይ ጊዜ አዋጁን ተከትሎ በቁጥጥር ስር የዋሉ 300 ገደማ ግለሰቦች ምርመራ እየተካሄደ መሆኑንና በቅርቡ ፍርድ ቤት እንደሚቀርቡ ኮሚሽነሩ ተናግረዋል።
ከቲፒኤልኤፍ ጋር ተያይዞ ያሉ በቁጥጥር ስር የዋሉ እና መዝገብ የተጣራባቸው ሰዎች አሉ። ይሄ እንግዲህ የሚሰናግዱት በአስቸኳይ ጊዜ አዋጁ ህግ መሰረት ነው። አስቸኳይ ጊዜ አዋጁ ህግ ሚላቸው እና የደንጋቸው ነገሮች አሉ። ስለዚህ ሁኔታው ታርቶ ካለቀ በኋላ በመደበኛ ፍርድ ቤት የሚቀርቡት ወደ መደበኛ ፍርድ ቤት ሄደው አስቸኳይ ጊዜ አዋጁ እንኳን ቢያበቃም ቀጣይ እነሱ የፈጸሙት የወንጀል ድርጊት በመደበኛ ህግ የሚቀጥል ነው የሚሆነው።
መጀመሪያ በቁጥጥር ስር ውለው ከነበሩት መካከል ጥቂቶች መረጃ ስላልተገኘባቸው መለቀቃቸውንም ኮሚሽነሩ በመግለጫቸው ጠቅሰዋል። ያስቸኳይ ጊዜ አዋጁ ከመታወጁ በፊት ባለፈው አመት በቁጥጥር ስር ውለው የነበሩ ግለሰቦችም ጉዳያቸው ተጣርቶ ፍርድ ቤት እንደቀረቡና ውሳኔ እየተጠባበቁ መሆናቸውንም ኮሚሽነሩ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌሎችም ዓለም አቀፍ ተቋማት ኢትዮጵያ ውስጥ የትግራይ ክልል ተወላጆች በብሔር ማንነታቸው ብቻ በቁጥጥር ስር ይዋሉ ነው ሲሉ ተደጋጋሚ መግለጫዎችን ያወጡ ሲሆን መንግስት ግን ለጥርጣሬ የሚያበቃ ድርጊት ስለተገኘባቸው እንጂ በማንነታቸው ብቻ ለመያዛቸውን ይገልጻል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን። በኦሮምኛ ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት፣ በአማርኛ ከ3 ሰዓት እስከ 4 ሰዓት፣ በትግርኛ ከምሽቱ 4 ሰዓት እስከ 4 ሰዓት ተኩል አለን። ስርጭቶቻችንንና ዘገባዎቻችንን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ ተከታተሉ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለን። አስተያየቶቻችሁን በስልክ መስጠት የምትፈልጉ 202-205-9942 የውስጥ መስመር 14 ነው። ተዘዋዋሪ የስልክ መስመር ነው። በተቀረጸው የድምጽ መመሪያ መሰረት አኑሩልን። እንዲሁም በኢሜይል ልታካፍሉንም ከፈለጋችሁ horn@voanews.com ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የማስተናግዳችሁ ሶሎሞን አባተ ነኝ። ወደ ተከታዩ ዘገባ እንለፍ። የኮምቦልቻ መጋዘን ለአገልግሎት መዘጋጀቱን አስታውቋል። የሰብአዊ እርዳታ ማከማቻ ሆኖ ሲያገለግል የቆየው ይህ መጋዘን በህወሓት ታጣቂዎች ቁጥጥር ስር በነበረ ጊዜ መዘረፉን የመንግስታቱ ድርጅት አሳውቆ ነበር። ዝርፊያውን የፈጸመው ህወሓት መሆኑን መንግስት ተናግሯል። ህወሓት ግን አስተባብሏል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን የሚገኙ ተፈናቃዮች በቂ ድጋፍ እየቀረበላቸው አለመሆኑን ተናግረዋል። መንግስት በጦርነቱ ምክንያት ለችግር የተጋለጡትን ለመደገፍ ከፍተኛ መጠን ያለው እህል ከውጪ በማስገባት ላይ መሆኑንና የኮምቦልቻው መጋዘንም ለአገልግሎት መዘጋጀቱን የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ሰሞኑን ወደዚያው ተጉዞ የነበረው ኬኔዲ አባተ
በሰሜን ኢትዮጵያው ግጭት ምክንያት ከአማራ ክልል የተለያዩ አካባቢዎች ተፈናቅለው በክልሉ ሰሜን ሸዋ ዞን የተለያዩ ስፍራዎች የሚገኙ ተፈናቃዮች በመንግስትና በህብረተሰቡ የተለያዩ ድጋፎች ቢደረጉላቸው ነገር ግን በቂ እንዳልሆኑ ይገልጻሉ። ከሰሜን ሸዋ ዞን ጀውሃ መፈናቀሏን የምትገልጸው አበበች መስፍን ቅሬታ ከሚያሰሙ ተፈናቃዮች መካከል ነች።
እኛስካሁን ድረስ እንጃ ብቻ መንዝኩ ዱቄት ሰጥቶናል 15 ኪሎ ደግሞ ተብሎ አንድ ጊዜ ስንዴ ተሰጥተናል። ህዝብ ምድር ከመጣን ማለት ነው በመንግስት ሌላ ነገር አናቅም። በህዝብ ግን ቢያንስ አንድ ወር አካባቢ ድረስ እንጀራና ሽሮ በርበሬ ያዋጡ በተለያየ ነገር በግሎች ሞዴስ እየሰጡን አልባሳት ሳይቀር ከቤታቸው የሚለብሱትን እየሰበሰቡ አዋጣው በግዜው ይሄን ነገር አድርገውልናል።
ሰሜን ሸዋን ጨምሮ ለምስራቅ አማራ አካባቢዎችና ለአፋር ክልል የተለያዩ አካባቢዎች የርዳታ አቅርቦት የሚደርሰው ከኮምቦልቻ መጋዘን እንደነበር የሚገልጹት የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ይሁንና በመጋዘኑ የነበረው ከ100,000 ኩንታል በላይ እህል በህዋት ኃይሎች መዘረፉንና የተለያዩ ተሽከርካሪዎች ቹም መወሰዳቸውንና የተቀሩትም መውደማቸውን ተናግረዋል። ይህም በርዳታ አቅርቦት ላይ ተጽኖ ማሳደሩን ነው የገለጹት።
ላፋር ላማራ ክልል እንዲሁም ሰሜን ሸዋን ጨምሮ ከዚሁ መጋዘን ነበር የሚወሰደው። ወራስ ግን ከ100,000 ኩንታል በላይ ያሸባሪ የህዋት ቡድን ወስዷል። ከዚህ ይሄ ብቻ አይደለም ምግብ ነክ ያሉን ቁሳቁሶችም ተወስደውብናል። ሌላው ለኮምቦልቻ ቅርንጫፍ ጽፈት ቤት የተላከ እህል የጫነ አንድ ቱርቦ ትልቅ መኪና ከእህል እንደጫነ ነው ይወስ አራት ለዚህ ለግቢ አገልግሎት የሚውሉ መኪኖች ተወስደዋል። እዛ ጋር ሁለት የቆሙ መኪኖች ይታያሉ ከሆነ ሞተራቸውን አውልቀው ነው ይወስዱ። ስለዚህ የጥፋት ቡድን ነው የህዋት አሸባሪ። ይሄ ሁሉ ከዚህ ተወስዷል። ለደሴና ዙሪያ ወረዳዎች አራተኛ ዙር የለት እርዳታ አጓጉዘናል። ከየት ከወረታ ኦሮሚያ ልዩ ዞን ከሚሴ ካዳማ ነው በማጓጓዝ ላይ የሚገኘው። ለኮምቦልቻና አካባቢው ካዳማ ነው በማጓጓዝ ላይ የሚገኘው። ይሄ ነበር ፈንክሽናል መሆን ያለበት።
አሁን ላይ የኮምቦልቻ መጋዘን ለአገልግሎት ዝግጁ መሆኑን የተናገሩት አቶ ደበበ እስከ ታህሳስ ወር መጨረሻ በመንግስት ግዢ ከውጭ ወደ ሀገር ይገባል ያሉት 400,000 ሜትሪክ ቶን እህል የኮምቦልቻውን ጨምሮ በ8 ማዕከላዊ መጋዘኖች ተራግፎ ለተረጂዎች በተቀላጠፈ መልኩ እንደሚደርስ ጠቁመዋል።
እንግዲህ በኮምቦልቻ 12 መጋዘኖች አሉ። ያንዳንዱ 50,000 ኩንታል ነው የሚይዘው። አሁን አይታችኋል ግቢውን አጸድተነዋል። ጸዳ አድርገን ለቀጣይ አገልግሎት እንዲውል ማድረግ ነው። የቀጣይ አገልግሎቱ ምንድነው? ከዚሁ ማስፈራጫ ምናልባትም እስከ ታህሳስ መጨረሻ የሚገባ 400,000 ሜትሪክ ቶን ከጅቡቲ ወደብ ለ8ቱም ቅርንጫፍ ጽፈት ቤት ነው የሚደለደለው። እዚህ ያለውን ግን ወደዚህ ለማምጣትና ቀጣይ አገልግሎቱን ለመስጠት ነው እያመቻቸን ያለ ነው። ቀጣይም 300,000 ሜትሪክ ቶን መንግስት የሚገዛው ስላለ ይሄንንም በደንብ ይሄን ካደራጀን በኋላ የቀጣይ አገልግሎቱን ከዚሁ ደሴ ማከላቸው ማድረግ ቀድሜ ነገርኩ ሚኒስትሪ መስሪያ ቤት የኛን ጨምሮ አብረው በጋራ የሚሰሩበት ነገር ነው የሚሆነው።
በአማራ ክልል ከ1.8 ሚሊዮን በላይ በአፋር ደግሞ 360,000 ያህል ሰዎች ከጦርነቱ ጋር በተያያዘ ድጋፍ እንደሚያስፈልጋቸው የተናገሩት የኢትዮጵያ የአደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ዳይሬክተሩ አቶ ደበበ ዘውዴ ይሁንና ከውጭ አጋር አካላት የሚቀርበው ድጋፍ አነስተኛ እንደሆነ ገልጸዋል።
የመንግስት ድጋፍ ከፍተኛውን ድርሻ ነው ያዘው። አጋር አካል የምንላቸው ምናልባት ህዝባችን ተገለሰብ በቡድን በማህበር በተቋም ውጭ የሚኖሩ ኢትዮጵያውያን እያደረጉ ያሉት ድጋፍ ነው የተጠናከረ ድጋፍ የምትለውና ብዙም ያየንበት አይደለም። በቀጣይም ከባዱ ነገር ይሄ አይደለም የመልሶ ማቋቋሙ ስራ ነው ሂውጅ ካፒታል የሚጠይቀው። ምክንያቱም የጥፋት ቡድን ነው በየሃለው በርካታ ግለሰብ ቤት ሳይቀር ከፍተኛ ውድመት የደረሰበት በመሆኑ ይሄን በመጠገን በኩል ህዝባችን አሁን ለተፈናቃዮች ያደረገ ያለውን ድጋፍ በሁሉም ደረጃ አጠናክሮ መቀጠል ሀገራችን የቀድሞ ሰላሟ እንዲጠበቅ ማድረግ በኩል ሁሉም እንዲተባበር ይገባል የሚል መልእክት አለኝ።
የተባበሩት መንግስታት የዓለም ምግብ ፕሮግራምም በኮምቦልቻ የሚገኘው መጋዘኑ መዘረፉን በመግለጽ በአካባቢው የሚያደርገውን የእርዳታ አቅርቦት በጊዜያዊነት ማቋረጡን መግለጹ ይታወሳል። እኛም በኮምቦልቻ በመገኘት የዓለም ምግብ ፕሮግራምን ጨምሮ የተለያዩ የረዴት ድርጅቶች መጋዘኖች ውስጥ ያሉ የተለያዩ ቁሳቁሶች ተበታትነው መገኘታቸውንና ጉዳት እንደደረሰባቸው ተመልክተናል። በኮምቦልቻ ዘመቻው የዓለም ምግብ ፕሮግራም ዘረፋ የህወሓት ኃይሎችና የአካባቢው ነዋሪዎች መሳተፋቸውን የተባበሩት መንግስታት ቢገልጽም ህወሓት ወንጀላውን ውድቅ ማድረጉ ይታወቃል። በዚህ ጉዳይ ላይ ለአሜሪካ ድምጽ አስተያየቱን የሰጠው ዓለሙ አበራ የተባለ የኮምቦልቻ ነዋሪ ደግሞ ስለቀረበው ክስ ይህን ይላል።
እንድትዘርፈ ያስገድዱሃል ሁሉ እነሱ ከፍተው የሚፈልጉትን ከወሰዱ በኋላ ህዝብ ነው ለየዘረፈው ለማሰኘት አንተ ላይ መሰራይ እስከመደገል ግባብሎ እስከማስገደድ ሁሉ ይደርሱ ነበርና ይሄ ህዝብ በባህሪው ለብነት ባንቱ ነው አይደለም በጉልበት ሳይወድ በግዱ ህይወት ማቆይ ስለነበረበት ያንን ነገር እንዲተገብር አስገድደውታል።
ይሁን እንጂ በንጹሃንና በተለያዩ ተቋማት ላይ የህወሓት ኃይሎች ኢሰብአዊ ድርጊቶችን ፈጽመዋል በሚል የሚቀርቡ ክሶችን ሲያጣጥል የቆየው ህወሓት በኮምቦልቻ መጋዘንም በህወሓት ኃይሎች ተፈጽመዋል የተባለውን ዘረፋ እንደማይቀበል መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ወደ ተከታዩ ዘገባ እንለፍ። የአመት በዓላትና የአእምሮ ጤና በአሜሪካ ኖርሱ ኮቪድ-19 የዋጋ ንረት ጽንፍ የያዙ ፖለቲካዊ ንትርኮችና ሌላም ብዙ ጉዳይ ያስጨነቀው ያለው የአሜሪካ ህዝብ በዚህ ሁሉ መካከል ተከታታይ በዓላትን ለማክበር በዝግጅት ላይ ይገኛል። ከነገ በስቲያ ገና ነው። በመጪው ሳምንት መጨረሻ ደግሞ የዘመን መለወጫ ነው። በተጠቃቀሱትና በሌሎችም በርካታ ችግሮች የተነሳ ለአእምሮ ጤና ችግር የተዳረጉም አሉ። ቬሮኒካ ባልዴራስ ኢግሊሲያስ ባጠናቀረችው ዘገባ በአመት በዓሉ ሰሞን ሰዎች የአእምሮ ጤናቸውን እየጠበቁ በዓላትን ማሳለፍ እንዴት ይችላሉ ታስቃኘናለች። ቆንጅታዬ እንደሚከተለው አሰናድታለች።
አሜሪካውያን አንዱን ትልቅ የአመት በዓል ታንክስጊቪንግ ዴይ ወይም የምስጋና ቀንን በቅርቡ አሳልፈዋል። አሁንም በተከታታይ ለክሪስማስ፣ ገና እና ለአዲስ አመት በዓል እየተዘጋጁ ናቸው። አንዳንድ ቤተሰቦች ታዲያ ከሁለት አመታት ገደማ በፊት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ ይሆናል በአካል የሚገናኙት። መጪው የአመት በዓል የቤተሰብ ስብሰባ ታዲያ በተለይ ሁሉም ለየራሱ በጣም አሳሳቢ አድርጎ በሚይዛቸው ጉዳዮች የጋለ ስሜት ይዘው ሊሆን ይችላል አብረው የሚሰበሰቡት። ኬሲ ዋይት በዓሉን ከቤተሰብ ጋር ለማሳለፍ እየተዘጋጁ ናቸው እንዲህ ይላሉ።
Speaking from personal experience, people definitely like have very different views on like vaccination and that kind of
ከራሴ ተመክሮ ተነስቼ ለመናገር ሰዎች ክትባቶችን በመሳሰሉ ጉዳዮች የተለያየ አመለካከት አላቸው። ያ እንግዲህ ከመያጨቃጨቁ ርዕሶች መካከል አንዱ መሆኑ የሚቀራ መስለኝም።
የሳይበር ኦፕሬሽን መርሃ ግብር ኃላፊ የሆነው ወጣት ሌዝሊ ሄሪሰን በተሰባ አካል ሲገናኝ በሚያነጋግሩ ርዕሶች ላይ በአካል መወያየቱ እንደሚጠቅም ይመክራል።
A lot of what we may not have known about some of our peers, colleagues and friends may have come to light, particularly
ስለ ኩዮቻችን፣ ስለ ስራ ባልደረቦቻችንና ስለ ጓደኞቻችን ድሮ የማናውቃቸው አሁን በተለይ በማህበራዊ መገናኛው በኩል ያወቅናቸው ነገሮች ሊኖሩ ይችላሉ። ስለዚህም የሰዎችን እውነተኛ እምነት ለመረዳት መወያየቱ ጠቃሚ ነው ላለሁ።
የአእምሮ ሐኪሙ ዴቪድ ቻርኒም ሰዎች ከባድ አመት ስላሳለፉ ያሉበትን አእምሮአዊ ሁኔታ መረዳት እንደሚያስፈልግ ነው የሚያሳስቡት።
There's a general increase of irritability in the entire population. Whatever comes up, it's not going to be
በአጠቃላይ በህዝቡ ቁጥነት እየጨመረ ሄዷል። ምንም አይነት ጉዳይ ላይ መጨቃጨቅ ምንም አይቀየርም። ማንንም በማስረዳት ሐሳቡን ልታስቀይረው አትችልም። ስለዚህ ይልቁንም የሚሻለው በአስተሳሰብ የሚግባቡበት ነገር ላይ ማተኮሩ ይሆናል።
በኮቪድ-19 ምክንያት የቤተሰብ አባል ወይም ሌላ የሚወዱት የቅርብ ሰው የሞተባቸውን ሰዎች ያነጋግሩ ደግሞ ጥንቃቄ ወይም ምን አይነት ስሜት ውስጥ እንዳሉ ማሰብ ያስፈልጋል ብለዋል ሐኪሙ።
What people need is a chance to describe their thoughts and their feelings in their own way.
ሰዎች ሐሳባቸውን ስሜታቸውን በራሳቸው መንገድ ራሳቸው በሚፈልጉበት ጊዜ እንዲያስረዱ እድል ማግኘት አለባቸው። ለመናገር ዝግጁ ካልሆኑ መተው ያስፈልጋል።
በዚህ ያመት ባለ ሰሞን ስለራስም ያምሮ ጤና በተለይም በአሉን ብቻውን ለሚያሳልፍ ሰው በአእምሮአዊ ጤናው ላይ ትኩረት ማድረግ ተገቢ መሆኑን በኒው ሜክሲኮ ዩኒቨርሲቲ ፕሮፌሰር የሆኑት ጃግዲስ ኩብቻንዳኒ ይመክራሉ። ኮቪድ-19 ወረርሽኝ ከተከሰተ ጊዜ አንስተው የአሜሪካውያንን የአእምሮ ጤና ሁኔታ ሲያጠኑ ቆይተዋል ፕሮፌሰሩ።
14% American adults are addicted to internet. It's causing them serious.
አዋቂ እድሜ ላይ ካሉ አሜሪካውያን ውስጥ 14% የኢንተርኔት ሱሰኛ ነው። ያ ለከባድ ጭንቀት ያጋልጣቸዋል። የድብርትም ምልክት ሊያሳዩ ይችላሉ። ማህበራዊ ኑሯቸውንም ያናጋል።
ሼሪ ጋለሪና በተሰባቸው ከ40 አመታት በላይ በገና ዛፍ መሸጥ ስራ ላይ ተሰማርቶ ኖሯል።
You know, it's our small way, I guess, of helping mental health.
በተቻለን መጠን የሰዎችን የአእምሮ ጤና በመንከባከብ እየረዳን ያለን ይመስለኛል። እዚህ መጣው የሚያዋቸው ውብ ዛፎች የጽድ ዛፎቹ ግሩም ማዓዛ ደስታ ይሰጣቸዋል።
የምግብ ማብሰል ባለሙያ ወይም ሼፉ አደም ሄርናንዴዝም የምግብ ቤት ኢንዱስትሪው በኮቪድ የተነሳ የደረሰበትን የከበደ የኢኮኖሚ ድቀት አይቻለውና ይህንን የደስታ ጊዜ በቀላሉ አላየውም ተመስገን ነው የምለው ብሏል።
Finally we came and have more options, you know, to get like
ይኸው አሁን እዚህ መተን የገና ዛፋችንን የፈለግነውን አማርጠን ለመግዛት በቃን። እናም በጣም ደስ ይላል።
አመሰግናለሁ ቬሮኒካንና ቆንጅትን ለዚህ ዘገባ። ይህ የአሜሪካ ድምጽ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ለሁሉም የሰው ልጆች የተሻለና በበጎ የሚዘልቅ መጻኢ ዘመንን ለመፍጠር በጎርጎሳውያኑ 2015 ዓ.ም ተመረጠ። የተባበሩት መንግስታት ድርጅት 17 እርስ በርስ የተሳሰሩ የዘለቄታዊ ልማት ግቦችን ይፋ አድርጓል። እነዚህን ግቦች ለማሳካት የታቀደው በ2030 የጎርጎሳውያኑ ዘመን ነው። ከግቦቹ መካከል በስድስተኛ ደረጃ ላይ የሚገኘው የውሃና ንጽህና አገልግሎት አቅርቦት ለሁሉም ማዳረስና ዘመን ተሻጋሪ ተቃቀምን መዘርጋት ነው። እዚህ ምክንያቱ ደግሞ ንጹህ የመጠጥ ውሃና የንጽህና አገልግሎት በጤናማ ህይወትና የበለጸገ ማህበረሰብን ለመፍጠር እጅግ አስፈላጊ መሆናቸው ነው። ይሁንና የዓለም ጤና ድርጅትና የተባበሩት መንግስታት የህፃናት አድን ድርጅት ዩኒሴፍ የጋራ ቁጥጥር መርሃ ግብር ይፋ እንዳደረገው የንጹህ አቅርቦት እየተስፋፋ ያለበት ሁኔታ ዘገምተኛ ነው። ወደ 2 ቢሊዮን የሚጠጉ ሰዎች በ2030 የጎርጎሳውያኑ ዘመን ላይ እንኳን መሰረታዊ የሚባል የውሃ አቅርቦት ላያገኙ ይችላሉ። ዩናይትድ ስቴትስ ባለም አቀፉ የልማት አገልግሎቷ ዩኤስኤድ በኩል ከአጋር መንግስታትና ተቋማት ጋር ተባብሮ በመስራት አሁን ባለንበትና በ2030 ዓ.ም ንጹህ ውሃና የንጽህና አገልግሎትን ለሁሉም ለማዳረስ በተቀመጠው ልንደርስ በሚገባበት ደረጃ መካከል ያለውን ክፍተት ለማጥበብ ቁርጠኛ ናት። መሰረታዊ የውሃ አቅርቦት ላያገኙ ከሚችሉ 2 ቢሊዮን ሰዎች መካከል አብዛኞቹ የሚኖሩት በአንድ ሀገራት ውስጥ ነው። በጎርጎሳውያኑ ህዳር 15 የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ የንጹህ አቅርቦትና የንጽህና አገልግሎትን በተመለከተ በ2022 የጎርጎሳውያኑ በጀት ዓመት ውስጥ የድጋፍ ቅድሚያ ሊሰጣቸው የሚገቡ ሀገራትን ዝርዝር አውጥቷል። በየሀገራቱ ውስጥ የሚገኙ ንጹህና የንጽህና አገልግሎት ግንባታዎች ቅድሚያ የሚፈጸሙባቸው ቦታዎች ከተመረጡ በኋላ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከመንግስታት፣ ከሲቪል ማህበራት፣ እምነትን መሰረት ያደረጉ ተቋማት እንዲሁም የግል ተቋማት ጋር የውሃ ዋስትናና ይዞታን ለማጠናከር ይሰራል። በዚህ ዓመት ቅድሚያ የሚሰጣቸው ሀገራት ኢትዮጵያን ጨምሮ 14 የአፍሪካ ሀገራትና 3 እስያ እንዲሁም 4 የመካከለኛው ምስራቅ ሀገራትና ስፍራዎች ናቸው። ቅድሚያ የመስጠት ሂደቱም ሆነ አመዳደቡ የዩናይትድ ስቴትስ የዓለም አቀፍ ውሃ ስትራቴጂ አካል ነው። የስትራቴጂ በጎርጎሳውያኑ 2017 ዓመተ ምህረት ይፋ ከተደረገ በኋላ ባሉት 4 ዓመታት 15.5 ሚሊዮን ሰዎች ዘላቂነት ያለው የንጹህ አቅርቦት አግኝተዋል። 14.8 ሚሊዮን ህዝቦች ደግሞ ዘላቂነት ያለው የንጽህና አገልግሎት ተጠቃሚ ሆነዋል። ደህንነቱ የተረጋገጠ ውሃ ለጤናማ ህይወትም ሆነ ለበለጸገ ማህበረሰብ በእጅጉ ጠቃሚ ነው። በንጹህ ውሃና የንጽህና አገልግሎቶች ላይ መዋለ ንዋይ ማፍሰስ የማይናቅ ምጣኔ ሀብታዊና ህብረተሰባዊ የጤና ጥቅሞች አሉት። ዩናይትድ ስቴትስ ለመርዳት ዝግጁ ናት።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮዲውሰሩ ኤልያስ አስማረና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰለሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 እና ከአደጋዎች ይጠብቁ። ሰላም ከናይስተን በደህና አደሩ። Thank you.